ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ኢትዮጵያውያን የ12ኛ ክፍል ተማሪዎች በዛሬው ዕለት ሀገር አቀፍ ፈተና መውሰድ ጀምረዋል። በመጀመሪያው ቀን ስለነበሩ አበይት ክስተቶች ቆየት ብለን እናጋራችኋለን። ከዚህ በተጨማሪ ደግሞ በምሽቱ ከያዝናቸው ጉዳዮች መካከል
ሰላም ይመጣል ተብሎ እንደዚህ ተስፋዎች ስንሰማ በጣም ደስ ይለናል። ግን ተስፋው ዘላቂ አይደለም። በቃ ይጀምራል ደግሞ ይቋረጣል። ለኛ ጥሩ ተስፋ ሰጥቶ ደግሞ ጨለማ ውስጥ ነው እየከተተን ያለው። ምንም እየታየን ያለ ነገር የለም።
በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ንግግር ሊደረግ ነው መባሉን በተመለከተ በትግራይ ክልል ውስጥ የሚገኙ ወጣቶችን አስተያየት ጠይቀናል። በምሽቱ ያጋሩናል። ሌሎች ጉዳዮችም የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ እንጋብዛለን። አስቀድመን ግን ወደ አዲስ አበባ እንሻገራለን። ዛሬ ኢትዮጵያ ውስጥ የ12ኛ ክፍል ተማሪዎች የ2014 ዓ.ም ሀገር አቀፍ ፈተና መውሰድ ጀምረዋል። ከፈተናው አጀማመር ጋር የተያያዙ ትኩስ መረጃዎችን ለማግኘት ተጓዳኝ ሀሳቦችንም ለማነሳሳት ባልደረባዬ ገብረ ሚካኤል ገብረ መድህንን ከአዲስ አበባ በስልክ መስመር አግኝቼዋለሁ። ገብረ ሚካኤል እንደምን ውለሃል?
እንዴት አለ ሀብታሙ?
በጣም ደህና ነኝ። እንግዲህ የተወሰኑት ጥያቄዎችን ላቅርብልህ ከ12ኛ ክፍል ተማሪዎች ሀገር አቀፍ ፈተና ጋር በተገናኘ። ቀደም ብለን እንዳነሳ ነው ፈተናው ዛሬ ተጀምሯል። ስለ እስካሁኑ ሂደት በትምህርት ሚኒስቴር በኩል የተሰጠ መግለጫ እንዳለም እየሰማን ነበረ። የመግለጫው አበይት ሁነቶች ምን ነበሩ? እስቲ ጠቅልላ አድርገህ ለአድማጮችና ለተመልካቾቻችን አጋራልን።
አመሰግናለሁ ሀብታሙ። በድጋሚ በዛሬው ዕለት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትምህርት ሚኒስቴር መስሪያ ቤት መግለጫ ሰጥቷል። ዛሬ የተጀመረውን የ12ኛ ክፍል ብሔራዊ የመልቀቂያ ፈተና በሚመለከት እንግዲህ በዛሬው ዕለት ፈተና የተጀመረው በሶሻል ሳይንስ ወይም በማህበራዊ ሳይንስ ተማሪዎች ነው። ፈተናው በሁለት ዙር ይሰጣል ተብሎ ነበር። ቀደም ሲል መጀመሪያ የማህበራዊ ሳይንስ ተማሪዎች ይፈተኑና ከዛ በኋላ የተፈጥሮ ሳይንስ የናቹራል ሳይንስ ተማሪዎች ይቀጥላሉ። በዛሬው ዕለት እንግዲህ በመግለጫቸው ፕሮፌሰር ብርሃኑ ነጋ እንደገለጹት 560,000 ተማሪዎች በ130 የመፈተኛ ቦታዎች ፈተናቸውን ጀምረዋል ማለት ነው። እንግዲህ ይሄ ፈተና ዛሬ ጥቅምት 30 ጀምሮ እስከ ጥቅምት 2 የሚቀጥል ይሆናል። የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች ማለት ነው ሀብታሙ።
መልካም። እንግዲህ ዛሬ እንግዲህ ቀደም ብለን ከሰማናቸው ጉዳዮች መካከል አንዱ በሲዳማ ክልል ለፈተና ሲንቀሳቀሱ በነበሩ ተማሪዎች ላይ ደረሰ የተባለው አደጋ ነበረ። ስለ አደጋው እስካሁን ድረስ የታወቀ ነገር ምን አለ? እስቲ መረጃዎቹን አጋራን።
ፕሮፌሰር ብርሃኑ ነጋ መግለጫቸውን የጀመሩት እንዳልከው ቀደም ብለህ እንዳልከው አንተም በሲዳማ ክልል በሐዋሳ ዩኒቨርሲቲ በነበሩ ተፈታኞች ላይ ያጋጠመው አደጋ ነው። እሳቸውም እንዳሉት በኋላም ቪኦኤ ከስፍራው እንዳረጋገጠው የሐዋሳ ዩኒቨርሲቲ ዋናው ካምፓስ እና አጠገቡ የሚገኘው የቴክኖሎጂ ካምፓስ የሚያገናኝ ብረት ድልድይ ነበረ። እሱ ድልድይ በመደርመሱ ነው እንግዲህ ዛሬ ጉዳት የደረሰው። በዛው ድልድይ ሲተላለፉ የነበሩ 415 ተማሪዎች ናቸው ጉዳት የደረሰባቸው። ከነዚህ ውስጥ እንግዲህ የሲዳማ ክልል የጸጥታና የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ለቪኦኤ በስልክ እንዳረጋገጡት 415 ተማሪዎች ነበሩ። ከዛ ውስጥ ወደ 310 ቀላል ጉዳት ነው የደረሰባቸው። 105 የሚሆኑ ደግሞ ከመካከለኛ እስከ ከባድ ጉዳት ደርሶባቸዋል። 20 ተማሪዎች የሚሆኑ በተለይ የአጥንት ስብራትና የተለያዩ ጉዳቶች ደርሰውባቸዋል ብለዋል። በአንድ ተማሪ ላይ ደግሞ የሞት አደጋ ደርሷል ማለት ነው። ይህን መስል ነበረ የደረሰው አደጋ። ፕሮፌሰር ብርሃኑም ይህንን አስመልክተው በተናገሩበት መግለጫቸው ትምህርት ሚኒስቴር በእጅጉ ማዘኑን በሁኔታው ማለት ነው። ሆኖም የክልሉ የከተማውና የሐዋሳ ዩኒቨርሲቲ ባለስልጣናት ከፍተኛ ርብርብ እያደረጉ እንደሆነ ወደ ሕክምና መወሰዳቸው ተማሪዎቹ ማለት ናቸው። እንደዚሁም የሰላምና የጸጥታ ቢሮ ኃላፊው አቶ አለማዩ ዲሞቲዎስም እንደዚሁ ለቪኦኤ እንዳረጋገጡት ተማሪዎቹ በሙሉ ወደ ህክምና ተወስደዋል። እነዚህ ተማሪዎች አሁን በህክምና ላይ ነው ያሉት ማለት ነው። ፕሮፌሰር ብርሃኑ ነጋ እነዚህ ተማሪዎች ካገገሙ በኋላ የፈተናቸው ሁኔታ ምን ሊሆን እንደሚችል ለወደፊት ይገለጻል ብለዋል ሀፍታሙ። ስለዚህ ወደፊት በሚገለጸው ሁኔታ ለፈተና የሚቀርቡ ይሆናሉ ማለት ነው።
መልካም። ገብረ ሚካኤል እንግዲህ ከዘንድሮው የ12ኛ ክፍል ፈተና አሰጣጥ ጋር በተገናኘ ተከታታይ ዘገባዎችን ስታሰማን ቆይታል። ለአድማጮቻችን የተወሰነውን ለማስታወስ ያክል እንግዲህ ከዚህ ቀደም ለየት ባለ ሁኔታ ዘንድሮ ላይ ፈተናው እየተሰጠ የሚገኘው በዩኒቨርሲቲዎች ቅጽር ውስጥ ነው። ለዚህ የተሰጡ ምክንያቶች ምን እንደነበሩ ለአድማጮች ብታስታውስልን።
አመሰግናለሁ ሀብታሙ። በድጋሚ እንግዲህ የዛሬው አንተም ቀደም ብለህ እንደተናገርከው ዘንድሮ ለየት ባለ መልኩ የ12ኛ ክፍል የብሔራዊ መልቀቂያ ፈተና በሁለተኛ ደረጃ ትምህርት ቤቶች መሆኑ ቀርቶ በዩኒቨርሲቲ ግቢዎች እንዲሆን የተደረገው 131 የመፈተኛ ቦታዎች በዩኒቨርሲቲ ካምፓሶች ተዘጋጅተው ቅድም እንዳልኩት በሁለት ዙር ነው ፈተናው እንዲሰጥ የተደረገው። ከጥቅምት 8 እስከ ከመስከረም 30 እስከ ጥቅምት 2 የተፈጥሮ ሳይንስ ተማሪዎች ፈተና ይወስዳሉ። በሁለተኛው ዙር ደግሞ የናቹራል ሳይንስ ተማሪዎች፣ የተፈጥሮ ሳይንስ ተማሪዎች ማለት ነው፣ ከጥቅምት 8 እስከ ጥቅምት 11 ድረስ ባሉ ቀናት በዩኒቨርሲቲ ካምፓሶች ፈተናቸውን ይወስዳሉ። ይህ የተደረገበት ምክንያት እንግዲህ ባለፈው ትምህርት ሚኒስቴር እንደገለጸው ፕሮፌሰር ብርሃኑ ነጋ ነበሩ መግለጫውን የሰጡት፣ በሁለት ምክንያቶች ነው። አንደኛው በአጠቃላይ የፈተና ስርዓቱን ደህንነት ለመጠበቅ ነው የተባለው። የስርቆትና የኩረጃ ችግርን ለመቅረብ ነው በዋናነት ይህ የተደረገው። ሁለተኛው ምክንያት ደግሞ ተማሪዎች ከዚህ በፊት እንግዲህ ሀብታሙም አድማጮችም እንደሚያስታውሱት እንደሚያውቁት በተደጋጋሚ የፈተና ስርቆት ችግር በጣም ትልቅ ችግር ሆኖ ቆይቷል። ከዛ ጋር በተያያዘ ደግሞ የውሸት የፈተና መልስ አሰራጮች ነበሩ። ስለዚህ ተማሪዎችን ከእንደዚህ አይነት ችግር አሳሳች ከሆኑ ችግሮች ለመከላከል ነው እንግዲህ በእነዚህ ሁለት ምክንያቶች ዘንድሮ ፈተናው በሃይ ስኩል ወይም ደግሞ በሁለተኛ ደረጃ ትምህርት ቤቶች መሆኑ ቀርቶ በዩኒቨርሲቲ ካምፓሶች እንዲሆን የተደረገው። በዘንድሮው የ2014 ዓ.ም የብሔራዊ ፈተና መልቀቂያ ወደ 976,000 ተማሪዎች እንደሚፈተኑ ነው እንግዲህ እስካሁን ያለን መረጃ የሚጠቁመው። ምክንያቱ ይህን ይመስላል ሀብታሙ።
እጅግ በጣም አመሰግናለሁ የአሜሪካ ድምፅ የአዲስ አበባ ዘጋቢ ገብረ ሚካኤል ገብረ መድን፣ ዛሬ በተጀመረው የ12ኛ ክፍል ሀገር አቀፍ ፈተናን አስመልክተህ ላቀበልከን መረጃዎች ሁሉ በእጅጉ አመስጋኝ ነን። መልካም ቀን ይሁንልህ ገብረ ሚካኤል።
እኔም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስላላችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ንግግር ይደረግ ዘንድ በአፍሪካ ህብረት በኩል የቀረበው እቅድ አብሮም ደቡብ አፍሪካ ላይ ንግግሩ ይጀምራል መባሉ ያለፈው ሳምንት አብይ ወሬ ሆኖ ቆይቷል። ለመሆኑ በሰላም ንግግር እቅድ ዙሪያ በትግራይ ክልል የሚኖሩ ወጣቶች ምን አይነት አስተያየት አላቸው? ሙልጌታ ጽባይ ይነግረናል።
መቀለ ከተማ ነዋሪ ወጣት የሚናገረው
በወጣቶች ላይ እያደረሰው ያለው በጣም አሰቃቂ የሆነ በ21ኛው ክፍለ ዘመን ይገመታል ብለህ የማታስበው ነገር ነው እየተደረገ ያለው። በጣም ያሳዝናል። ሲቪሊያንም እየመጡ ያሉ ህጻናቶች፣ አዛውንቶች ከሁሉም እዚህ በተለይ እኛ በ360 ዲግሪ ተከበል ትግራይ ህዝብ በድርቅ በረሃብ በጥይት በድሮን በምድር በሁሉም እያደረሰው ያለው መቼም ሁሉም ዓለም ያውቀዋል እና በጣም አስከፊ ነው ብዬ የምገልጸው።
ይህ ጦርነት በሰላማዊ መንገድ ለመፍታት የሚደረገው ሂደት እንደሚደግፍ የገለጸው ዳዊት ሰላማዊ ሂደቱ እንዲቀላጠፍ ውጤታማ መሆን የሚችለውም የኤርትራ ሰራዊት ከትግራይ እንዲወጣ ሲደረግ ነው ብለዋል።
እንግዲህ እንደ ወጣት ሆኜ ወክዬ ስናገር ሰላም እንፈልጋለን። ሰላም የማይፈልግ ሰው የለም። እኛ ሰላም ነው የምንፈልገው። ሰላም ይመጣል ተብሎ እንደዚህ ተስፋዎች ስንሰማ በጣም ደስ ይለናል። ግን ተስፋው ዘላቂ አይደለም። በቃ ይጀመራል ደግሞ ይቋረጣል።
ለኛ ጥሩ ተስፋ ሰጥቶ ደሞ ጨለማ ውስጥ ነው የከተተን ያለው ምንም የታየን ያለ ነገር የለም እና በጣም እኛ ሰላም ነበር ምን ፈልገው ተስፋችንም እሱ ነው ሰላም ቢሆንልን ደስተኛ ነኝ ተገደን የገባንበት ጦርነት ነው እኛ ጦርነት ፈልገን ወይ የጦርነት ሱስ ስላለብን አይደለም የትግራይ ህዝብ እየተዋጋለው እኛ ለመኖር ለህልውናችን ስንል ነው እየተዋጋን ያለ ነው እና የዓለም ማህበረሰብ ይሄን ተገንዝቦ ጦርነቱን እንዲያቆምልን አፎሙዙ ተዘቅዝቆ ወደ ሰላም እንዲያመጣልን በሁለቱም በኩል ያለው ኃይሎች ጦርነቱ አቁሞ ሰላም እንዲያመጣልን የዓለም ማህበረሰብ ጫና እንዲፈጥርልን ነው እንፈልገው
በጦርነቱ ምክንያት ከምዕራብ ትግራይ ሰቲት ሁመራ ከተማ ተፈናቅላ መቀለ በሚገኘው የተፈናቃዮች ማዕከል የምትኖረው ሐዳስ ተኩ የተባለች ወጣት በበኩሏ
ካንወረት መጽካ ካው ገዛይ ዝነረን ረትኩሉ ጀሚሩ እስካዕና ይወለደኝ ከዚህ ሁሉ ነጥፈና አለና
በንብረት በኩል የነበረኝ ንብረት ከቤት ጀምሮ ሁሉም ተዘርፈዋል የወላጆቼም እንዲሁም ሁላችንም ነው ተፈናቃይ የሆነው እህቴ ሱዳን ነው ያለችው ባለቤቴም እዛው ወላጆቼ ደግሞ በሽረንዳ ስላሴ ከተማ በትምህርት ቤት ተጠልለው ነው ያሉት ሰላም ይፈጠራል መባሉ ደስተኛ ነኝ ምክንያቱም በየቤቱ ህፃናት ጨምሮ ብዙ ሰው ያለቀ ነው በጦርነት ቦታ ደግሞ ወጣቶች ስለዚህ ባለፈው ቢበቃን ደስ ባለኝ የሰላም ድርድሩ የእውነት ሆኖ ቢካሄድ ያ ሁሉ የደረሰብንን ካሳ በሆነን ነበር በእኛ በኩል ሰላም ፈላጊ መሆን አውቃለሁ በፌደራሉ መንግስት በኩል ግን ጊዜ ለመግዛት ብሎ ሂደቱ ያቆራረጠው ነው በእኛ ህይወትም እየተቀለደ ነው ብዬ ነው የማምነው ነው ያለችው በአፍሪካ ህብረት መሪነት ሰላም ለማስፈን ውይይት ይደረጋል መባሉ ባውንታ እንደምታየው የገለጸችው ሐዳስ ሆኖም ሂደቱ እየተቆራረጠ በመሆኑ ሙሉ ሰላም በማምጣት ሂደት ጥርጣሬ አለኝ ብላለች
ስዳ ጊዜ ነው ይሁካ ብናት ድለት ተዝኸውን ዳ ስሩን ምን ታይቶም ዓለማት ስንም ታስቀለም ከም ዘሪና ዘለው ኩል ሸዓብ ተሐሳስበን ማለት
የሰላም ሂደቱ ጊዜ ረዝሟል በእኔ ፍላጎት ሳይው ለምን ዓለም አቀፍ ማህበረሰብ ዝም ብሎ እንደሚያየን ያሳስበኛል በቁጥር ስላነሰን ነው ወይስ እንድናልቅ ስለሚፈልግ ነው አይገባኝም ሰላም ነገ ጧት ቢፈጠርማ በጣም ደስ ይለኛል ነገር ግን ይህ የማምጣት ኃይል አላቸው ወይ ነው ዋናው ነገር እኔ በእነሱ ተስፋ ቆርጫለሁ ሰላም እየጠበቅኩ ያለሁት ከፈጣሪ ነው ያለችው ፍጹም ተክለ ሃይማኖት የተባለ ሌላ አስተያየት ሰጪ በበኩሉም
ያው ወጣቱ ሰርቶ አፍርቶ ለራስ ሆኖ ቤተሰብ አስተዳድሮ የትግራይ ህዝብ ከመከራከር ጭንቅ አስበቃ ነጻ ሆኖ የሚኖርበት የነበረውን አሁን በጦርነት ምክንያት ግን ችግር ወደራብ ወደ ብዙ ችግር ነገውት ያለ ሰላሙ ቢሆን ኖሮ ግን የትግራይ ህዝብ ሰርቶ አፍርቶ በስራ ተታርነት ስላለው ብዙ ነገር ለውጥ አሳይቶ አገሪቷን ወደ አደገችበት ምክንያት የሄደች የነበረችበትን አሁን ወደ ወሃላ ነው መልሷት ያለው እኛ ግን ሰላሙን በጣም ፈልገን ስለወጣቱ አሁን በቃ መስዋዕት እየከፈለን ያለ ሰላም ፈልጎ እሱ ለሰላም ከዛም ተሰባስቦ እንኳን ሰላም ቢጠብቅ ሰላሙ ግን ሊያመጡት አልቻለም
ሰላም ለማስፈን ዓለም አቀፍ ማህበረሰብ ጫና ማሳደር ይገባዋል በማለትም ፍጹም ገልጿል ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም
አድማጮቻችን ሙሉጌታን እናመሰግናለን ላለፉት 2 አመታት የቆየው የሰሜን ኢትዮጵያን ጦርነት ማን ጀመረ በሚለው ጉዳይም ሆነ በደረሱ ሰባዊና የቁሳቁስ ውድመቶች እንዲሁም የሰላም ጥረቶችን በማስተጓጎል ረገድ ሁለቱም ተፋላሚ ወገኖች አንዳቸው አንዳቸውን ሲከሱ መቆይታቸው አይዘነጋም ከሰሞኑ በአፍሪካ ህብረት የቀረበው የሰላም እቅድ ሁለቱም ተፋላሚ አካላት መቀበላቸውን አስተውቀዋል ሆኖም ግን ባሳለፍነው ሳምንት መገባደጃ ላይ ደቡብ አፍሪካ ውስጥ ይደረጋል ተብሎ የነበረው ድርድር በሎጂስቲክ ነክ ምክንያት ለሌላ ጊዜ መራዘሙ ተነግሯል። አሁን ወደ ሌላኛው ዘገባ እንሻገር። ማሚቶይስና ፐዝልስ ከአንድ አመት ተኩል በፊት በሁለት መምህርትነትና ስርዓተ ትምህርት ማለሙያ ላይ የተሰማሩ ወንድምና እህትማማቾች አጋርነት የተመሰረተ ተቋም ነው። ተቋሙ የተለያዩ ኢትዮጵያዊ ባህልና ታሪክና ቋንቋን የሚያንጸባርቁ የልጆች አጋዥ ትምህርት መደገፊያዎችና መሳሪያዎችን በማምረት ላይ ይገኛል። ይህን የተመለከተውን ዘገባ ኤደን ገረመው በመቀጠል ታቀርበዋለች።
ጤና ገበያው ባላለው ኢንጂነር መምህር የፈጠራ ባለሙያና የማሚቶይስ ኢንተርፕራይዝ ራስ ከዝኒ
በጣም ነው ማመሰግነው ሄኖክ የብዙ ስራዎች ባለሙያ ነህ። ዛሬ ግን የተገናኘ ነው ደግሞ ማሜቶይስ በሚለው ስራህ ነው። ማሜቶይስ ምንድን ነው? ምን አይነት አገልግሎቶች ነው የሚሰጠው?
ማሜቶይስ ኢንተርፕራይዝ ተለያዩ ሀገራዊ ባህላችንን፣ ቋንቋዎችን በቴክኖሎጂ መንገድ ልክ ለመቅረጽ የተገነባ ድርጅት ነው። ብዙ አላማዎች አሉ። ሀገራችን ብዙ ቋንቋዎች፣ ባህሎች አሉ። እነሱም ትውልድ ኮርፎበት ተምሮበት ተላለፍ በሚያደርጉ ቴክኖሎጂዎች በመስራት ነው ተቋቋም ነው ማለት ነው።
እንዴት ነበረ አጀማመሩ? አሁን ከዚህ ቀደም እንግዲህ መምህር ነበርክ። በመምህርነት ዘመንህ ብዙ ነገሮችን ታያል ብዬ አስባለሁ፣ ክፍተቶችን እና ምንድን ነው ወደዚህ ስራ የገፋፋ?
ማሚ ማለት ያው የእስከዳር ገበያው የምትባል እህት ያለች በኖርዌይ ስለ የምትኖረው ስለዚህ በዛ እሷ የቤትስም ነው ማሚ ብለን ሰየም ነው። እስከዳር በኖርዌይ ስታቫንገር ዩኒቨርሲቲ ተመርቃ በመዋለ ህጻናት ማስተማርና ማስተዳደር በኖርዌይ ሀገር ላይ በስራ ላይ ትገኛለች። ይህን ድርጅት መስርተ ነው አብረን ስንሰራ ተተያየ ናቸው። ያው ሀገራችን ብዙ ቋንቋዎች፣ ብዙ ቴክኖሎጂ ነገሮች ባይኖረን ብዙ ቋንቋዎች፣ ብዙ ባህሎች አሉ። እነዚህም ባህሎች እና ቋንቋዎች ግን በተለያዩ በቴክኖሎጂ መንገዶች የሚሰሩ ገብተው ለስራ የገቡ ተቋማቶች ያሉ ገዛ ተታዩ ይህን ችግር ለመምላት ወደዚህ ስራ የገባ ነው ማለት ነው። ይህም በመምህርነት እያለው የተለያዩ ቲችንግ ኤዶች የምንጠቀመው በውጭ የሀገራት ነው እንጂ ሀገራችን ቋንቋ፣ ባህል የተሰሩ ቲችንግ ኤዶች ትምህርት ቤት ላይ አናገኝም። ለዚህ ሱንጋፕ ለመሙላት ድርጅት ተቋቋም ነው ማለት ነው።
እናንተ የምትሰሯቸው መጫወቻዎች ወይም ደግሞ የትምህርት ማገዣ መሳሪያዎች ምን ምንድን ናቸው?
መጀመሪያ የሰራ ነው ባለፊደል ሮብስ ኪዩብ ነው። ፊደላትን እያዟዟሩ ሮብስ ኪዩብ እንግዲህ በዓለማችን ብዙ ሴል ያደረገ ብዙ የተሸጠ መጫወቻ ነው። እሱን በፊደላት አድርገን ልጆች ሮብስ ኪዩቦችን የተጫወቱ ፊደላትን፣ ቃላትን የሚሰረቱ መማር ሚችሉን የሰራ ነው። ሁለተኛ የሰራ ነው ደግሞ ታሪካዊ ፐዝሎችን ነው። ምሳሌ እቴጌ ጣይቱ አድዋ የሰራቸውን ዘግኝነት የሰና አባት በውጭ ሀገር ሲከበር በኛ ሀገር ሲከበር እንዴት ይመስላል ነው። አበበ ቢቂላ በባዶ ጉሮጦ የሰራውን ጀብድ አርበኞቹን በኢትዮጵያ በታሪካችን ውስጥ ብዙ ስራዎች ሰርተዋል። እነሱ የሰሩትን ነገር በእንግሊዝኛና በአማርኛም በግጥም መልኩ ታሪክ የሚናገሩ ግጥሞችን በመስራት በዓላትን ለምሳሌ እንደ ገና በዓል ላይ ያሉ የገና በዓል እነዚህም ጂግሶ ፐዝል ይባላል በእንግሊዝኛው አማርኛው የሚገጣጠም ፐዝል ማለት ነው። ልጆች ፐዝሎች እየገጣጠሙ ማምጣት ግጥሞችን በማንበብ ደግሞ ታሪክን የሚያውቁበትን የሰራ ነው። ከዛ በመጨረሻ የሰራ ነው የአማርኛ ባለ ድምፅ ፊደል ገበታ ነው። ባለ ድምፅ ፊደል ገበታ እዛ ላይ ቁልፎችን በመጫን እዛ ላይ ሰቅለው ልጆች በራሳቸው እንዲማሩበት የሚረዳ ፖስተር ነው ማለት ነው። ይህ ፖስተር የተለያዩ ፊደላትን በሚጫንበት ሰዓት ላይ ድምፆቹን ይሰጠናል። ድምፆቹ ቃላቶችና ፊደላትን በማንበብ በመናገር እና በማዳመጥ አራት ነው የትምህርት ክህሎቶችን ይማሩበታል። እንዲሁም በተጨማሪ የሙዚቃ ምልክቷን በመጫን ተረቶችን፣ ምክሮችን፣ እንቆቅልሾች፣ አባባሎች፣ ግጥሞች፣ መዝሙሮች፣ ጥያቄዎችን ይጠይቃቸዋል። በሚመልሱበት ሰዓት ጎበግቢዎች እያለ እያበረታታ ያስተምራል። ከሳት ደግሞ ድጋሚ ሞክሮ እያለ ያስተምራል። እነዚህ ልጆች በቤታቸው ሆኑ ያለማንም እርዳታ እነዚህ ነገሮች በሙሉ መማር ይችላሉ።
ሌላው እንግዲህ ያየሁት ነገር ደግሞ ድንቅነሽ የተባለች ማስካት ወይም ደግሞ በሰው ቁመት ያለች አሻንጉሊት አለች። እሷ እንዴት ነው የመጣችው? ምን አይነት ነገሮችን ለማስጨበጥ ነው የፈጠራችኋል?
ድንቅነሽ የዲካና ሙሉ ስሟ ድንቅነሽ ሀገሬ ትባላለች። በመጀመሪያዊ ዘመናዊ ሰው ልሲ የተቃኘች ነች። ሰውነቷ ሉጫማ ሆኖ አረንጓዴ ነው። ልክ እንደ ጦጣ ወይ እንደሚዘሩ እንደምንለው ማለት ነው። አረንጓዴ የሆነችበት ምክንያት ደግሞ የሀገራችን ልምናሜ ጠቅሳት ነገራት። ጭንቅላቷ ደግሞ አራት ማዕዘን ሆኖ በፊደላት ሮብስኪ ሆና ይሰራናል። ፊደላት ሮብስኪ ቃላትን ያስተምራል፣ ቁጥሮችን ያስተምራል፣ እውቀት እንዳላት ይገልጻል ማለት ነው። የሀገራችንን ፊደል ስለሆነ ሀገራችንን ትወክላለች ማለት ነው። ጭንቅላቷ ደግሞ ቁጥር ስም የሀገራችን ባህል እንደሆነ ዶቃ ያለው ቁጥር ተጉር አላት። ፊቷ ደግሞ በአረንጓዴ ቢጫ ቀይ የተሰራ ነው። ፊቷ ላይ ያለው ቢጫው ላይ ደግሞ የምስ ፊት ተሰርቷል። ያ ደግሞ የሀገራችን ህጻናቶች ተስፋ እንደሆኑ ንጋት እንደሆኑ የሚገልጽ ነው ማለት ነው። ቢጫ የሚወክለው እሱ ስለሆነ ስለዚህ ሀገራችንን የምትወክል ማስኮት ነው የሰራ ነው ማለት ነው።
አጠቃላይ ስራ ከጀመራችሁ ምን ያህል ጊዜ ሆናችሁ? የሰውስ አቀባበል ምን ይመስላል?
ሰው በጣም በጥሩ ሁኔታ ነው የተቀበለን። በጣም ብዙ የሚያበረታታ ነገሮች አግኝተናል። የተለያዩ ሰዎች የተለያዩ አስተያየቶች ይሰጡናል። እንግዲህ አሁን ወደ ስራ ከገባል ኦልሞስት ወደ አንድ አመት ይሆናል። ይህ ብዙ ይመስሎብናል፣ ምክንያቱም በራሳችን አቅም ነው የሰራነው። ሙዚቃውን፣ መዝሙሮቹን፣ ተረቶቹን ወደ 12 ወር አካባቢ ፈጅቶብናል። ከዛ በፊት ደግሞ ሮብስኪን ወደ ስራ አስገብተነው ነበረ እና ወዲያው ነው ሰው በጣም ተቀብሎት የሰራ ነው።
ቅድም እንደጠቀስከው ከአንተ ጋር ተቋሙን አብራ የመሰረተችው እህትህ ነዋሪነቷ ከኢትዮጵያ ውጭ ነው እና ከዛ አኳያ መቼም ከኢትዮጵያ ውጭ የሚኖሩ ቤተሰቦች ልጆቻቸውን ቋንቋ ለማስተማር ብዙ ተግዳሮቶች አላቸው። እናንተ ምን ተገነዘባችሁ? ምን አይነት ክፍተትስ ነው የሞላችሁት? እስቲ ጥቂት ስለሱ ንገረኝ።
እንግዲህ ይህ ባለድምጽ ፊደል ገበታ ብዙ ጥቅሞች አሉ። ጊዜ ላጠራቸው ወላጆች ራሱን በራሱ እያስተማር መጽሐፍ ማንበብ፣ መናገር፣ ማዳመጥ አራት የአማርኛ ክህሎቶችን ያስተምራል። ከዛ በተጨማሪ ደግሞ ምክሮቹ ግብረ ገብነት ያስተምራል። መዝሙሮቹ ሀገራችንን ታሪክ እንዲያውቁ ባህላችንን በአባባሎች፣ በቅኔዎች፣ በእንቆቅልሾች እንዲያውቁ ይረዳል እና ይህ ደግሞ ሰፊ ነው። ከዚህ በተጨማሪ ኦቲዝም ላለባቸው፣ ዳውን ሲንድሮም ላለባቸው ህጻናት፣ በጦርነት ምክንያት ትምህርት ቤት ለፈረሰባቸው ቦታዎች፣ በስደተኛ ማዕከላት በጣም ይረዳ። በተለይ ደግሞ ዲያስፖራው ላይ ኢትዮጵያውያን የሆኑ አማርኛው ቋንቋን ለረሱ ህጻናት የሚሆን መማር የሚችሉበት ነው።
ቅድም እንደጠቀስከው እንግዲህ ዳውን ሲንድሮም ወይም ደግሞ ኦቲስቲክ ያለባቸውንም ልጆች ለማገዝ ትጥራላችሁ እና እነሱ ላይ ትኩረት ያደረጋችሁት እንዴት ነው? የእናንተ ምርቶች ደግሞ እነሱን በምን አይነት መልኩ ነው ሊያግዙ የሚችሉት?
ዳውን ሲንድሮም እና ኦቲስቲክ ላለባቸው ህጻናት መፍትሄ እንዲሆን ነው አድርገን የሰራ ነው። ምክንያቱም ብዙ ጊዜ እንደዚህ ሲሰሩ እነሱን አያካትቱ ስራዎች፣ የትምህርት መርጃ መሳሪያዎች ህንፃዎች ላይ የተለያዩ ቦታዎች ላይ ስናይ እነዚህ አውቲዝም ያለባቸው አካል ጉዳት ያለባቸው ለአይነ ስውራን ለእነሱ ታሳቢ ያልሆነ ነው የሚሰራው እና ይህን ስንሰራ ግን ሁሉንም ህጻናቶች የአካል ጉዳት ያለባቸው በሙሉ የሚያካትት ነገር ምን ሊሆን ይችላል ብለን ሪሰርች ጥናት በምናደርግበት ሰዓት ፕሮዳክት ያገኘ ነው። ስለዚህ ይህንን ፕሮዳክት የባለድምጽ ፊደል ገበታውን በመጠቀም ላዩ ላይ ብሬሎች በመለጠፍ አይነት ውራት በድምፆቹ እያወቋቸው ፊደላትን ቃላት እንዲማሩ ያደርጋቸዋል። እንዲሁም ኦቲዝም እና ዳውን ሲንድሮም ላለባቸው ህጻናት ደግሞ ቤታቸውን በሪፒቲሽን ወይ በመደጋገም ስለሆነ የሚማሩት ይሄ ምንም ሳይሰለች ራሱ እያበረታታ ጎበዝ እያለ የሚያስተምር ነገር ስለሆነ ለእነሱም በጣም አስኝ ነው። ሊያካትት የሚችል ስራ ነው የሰራ ነው ማለት ነው።
ጥያቄዎችን ጨርሻለሁ፣ ግን ያላነሳ ነው ካለ?
ይህንን ስራ ስንሰራ የተለያዩ የመንግስት አካላት በዚህ ተቋማት ላይ ሊተባበሩ እንፈልጋለን። በተለይ ተደራሽነት ላይ የተለያዩ ሀገራት ላይ ዲያስፖራው ላይ አንዳንድ ተቋማት ጋር መስራት ስለምንፈልግ በዚህ ሚዲያ ለሚከታተሉ ተቋማት አግኝተውን አብረን የሚሰራበት መንገድ ሲፈጠር መልካም ነው። ሁለተኛው ደግሞ የተለያዩ ቦታዎች ላይ እቃዎቻችን ሊያገኙ ይችላሉ። ቦስተን ይገኛል፣ ኖርዌይ፣ ኦስሎ፣ ስታቫንገር ላይ፣ አትላንታ ላይ፣ ዲሲ ላይ። አሁን ደግሞ ኢንተርኔት ግብይትን እየገባን ስለሆነ በዛ ማግኘት ይችላሉ።
እሺ፣ ሄኖክ በጣም ነው የማመሰግነው
ለነበረን ቆይታ። በጣም አመሰግናለሁ።
ጋቢና ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል።
በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የምስራቅና መካከለኛው አፍሪካ የእግር ኳስ ማህበር ሴካፋ ውድድር ወደ ግማሽ ፍጻሜ ያለፉ ሀገራት ተለይተዋል። ካለፈው ሰኞ መስከረም 23 ጀምሮ በአበበ ቢቂላ ስታዲየም እየተከናወነ በሚገኘው በዚህ ውድድር ትናንት የምድብ የመጨረሻ ጨዋታዎች ተካሂደዋል። በምድብ 2 ደቡብ ሱዳንና ብሩንዲ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። ውጤቱን ተከትሎ ደቡብ ሱዳን ከምድቧ ዩጋንዳን ተከትላ ወደ ግማሽ ፍጻሜ ወልፋለች። በምድብ 1 በተደረገው ጨዋታ ታንዛኒያ ሶማሊያን 2-1 ያሸነፈች ሲሆን ሁለቱ ሀገራት ይህን ጨዋታ ከማድረጋቸው በፊትም ለግማሽ ፍጻሜ ማለፋቸው ተረጋግጧል። በዚሁ ምድብ 1 አስተናጋጇ ሀገር ኢትዮጵያ 2 ጨዋታ ተሸንፋ ወደ ቀጣዩ ዙር ማለፍ አልቻለችም። በግማሽ ፍጻሜው ዩጋንዳ ከሶማሊያ፣ ደቡብ ሱዳን ደግሞ ከታንዛኒያ ጋር ጥቅምት 2 2015 ዓ.ም ይጫወታሉ። በዘንድሮ የሴካፋ ከ17 ዓመት በታች ውድድር ጅቡቲና ሱዳን በምድብ ከተደለደሉ በኋላ በኋላ የተወሰኑ ተጫዋቾቻቸው በኤምአርአይ ምርመራ እድሜያቸው ከ17 ዓመት በላይ በመሆኑ ከውድድሩ ተቀንሰው በአንድ ምድብ 3 ሀገራት ብቻ ናቸው የተሳተፉት። ውድድሩ እስከ ጥቅምት 5 ይቀጥላል። በዚህ ውድድር አንደኛና ሁለተኛ የሚወጡ ሀገራት በመጋቢት ወር 2015 ዓመተ ምህረት በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ ከ17 ዓመት በታች የእግር ኳስ ውድድር ዞኑን ወክለው ይሳተፋሉ። በሌላ የእግር ኳስ ዜና በካፍ ኮንፌዴሬሽን ዋንጫ ወደ ሁለተኛ ዙር ማጣሪያ ያለፈው ፋሲል ከነማ በዚሁ ዙር የመጀመሪያ ጨዋታ በሜዳው የቱኒዚያውን ሴፋክሲያንን አስተናግዶ 0-0 ተለያይተዋል። ፋሲል ወደ ቀጣዩ ዙር ለማለፍ በመጪው ቅዳሜ በቱኒዚያ የሚደረገውን የመልሱን ጨዋታ ማሸነፍ ይጠበቅበታል። ትናንት በተካሄደው የቺካጎ ማራቶን በሁለቱም ጾታ ኬንያውያን አትሌቶች አሸንፈዋል። በሴቶች ምድብ ኬንያዊቷ ሩት ቼፒንጌቲች የቺካጎ ማራቶንን ለሁለተኛ ተከታታይ ጊዜ ያሸነፈች ሲሆን ውድድሯን ያጠናቀቀችበት ሰዓት በርቀቱ ከተያዘው የዓለም ክብረ ወሰን በ14 ሰከንድ ብቻ የዘገየ ነበር። የ2019 የዓለም ሻምፒዮኗ ቼፒንጌቲች ውድድሩን ለመጨረስ 2 ሰዓት ከ14 ደቂቃ ከ18 ሰከንድ ወስዶባታል። ይህም በ2 ከ14 ከ04 የርቀቱን ክብረ ወሰን ከያዘችው ከሀገሯ ልጅ ብሪጂድ ኮስጌ ሰዓት በ14 ሰከንዶች በመዘግየት በታሪክ ሁለተኛው ፈጣን ሰዓት ሆኖ ተመዝግቧል። በትናንቱ ውድድር አሜሪካዊቷ ኤምሊ ሲሶን 2:18 ከ29 በሆነ ሰዓት አዲስ ብሔራዊ ክብረ ወሰን አስመዝግባ ሁለተኛ ስትወጣ፣ ኬንያዊቷ ቪቪያን ኪፕላጋት ሶስተኛ ሆና አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ቤንሰን ኪፕሩቶ 2:04 ከ24 በሆነ ሰዓት አሸንፏል። የቺካጎ የአምና ሻምፒዮን ኢትዮጵያዊው ሰይፉ ቱራ 2:04 ከ49 በሆነ ሰዓት ኬንያዊውን ጆን ኮሪርን አስከትሎ በመግባት ዘንድሮ ሁለተኛ ወጥቷል። ከአሬማ ስታዲየም አደጋ በኋላ የኢንዶኔዥያ ፖሊስ በስድስት ሰዎች ላይ ክስ እንደሚመሰርት አስታወቀ። ባለፈው ሳምንት በኢንዶኔዥያ በተከሰተው የስታዲየም አደጋ 131 ሰዎች መሞታቸውን ተከትሎ ለአደጋው መፈጠር ሚና ተጫውተዋል ባላቸው 3 የፖሊስ አባላትና 3 ሲቪሎች ላይ የወንጀል ክስ ለመመስረት መዘጋጀቱን የአገሪቱ ፖሊስ አስታውቋል። ባለፈው ቅዳሜ ችግሩ በተፈጠረበት ስታዲየም በተካሄደው ጨዋታ 42,000 የሚጠጉ የአሬማ እግር ኳስ ክለብ ደጋፊዎች አድመዋል። በዚህ ጨዋታ አሬማ በጎብኚው ክለብ በፐርሴባያ 3-2 በሆነ ውጤት የተሸነፈ ሲሆን ይህም ከ23 ዓመታት በኋላ በሜዳው በዋና ተቀናቃኙ ያስተናገደው የመጀመሪያው ሽንፈት ነው። በዚህም የተናደዱ የክለቡ ደጋፊዎች ወደ ሜዳ በመግባት ረብሽ መፍጠራቸውን ተከትሎ ፖሊሶች አስለቃሽ ጭስ መተኮሳቸው ከፍተኛ ድንጋጤን ፈጥሯል። ከዚህ በኋላ ከስታዲየሙ ለመውጣት በነበረ ግርግር ነው የ131 ሰዎች ህይወት ሊያልፍ የቻለው። ለዚህ ክስተት ተጠያቂ ናቸው የተባሉ ግለሰቦች የሚመሰረትባቸው ክስ በቸልተኝነት ለሞት ወይም ለከባድ ጉዳት የሚያደርስ ተግባር መፈጸም፣ በተጨማሪም የኢንዶኔዥያን የስፖርትና የስነ ምግባር ህግ መጣስን ያካትታል። ግለሰቦቹ ጥፋተኛ ሆነው ከተገኙ እስከ 5 ዓመት እስራት እንደሚጠብቃቸው የሀገሪቱን ፖሊስ ኃላፊ ጠቅሶ ሮይተርስ ዘግቧል። ሌሎች ተጨማሪ ሰዎችም ሊከሰሱ እንደሚችሉ በዘገባው ተጠቁመዋል። በመጨረሻም ሜሲ የኳታር 2022 የመጨረሻ የዓለም ዋንጫ ተሳትፎ እንደሚሆን ተናገረ። እስካሁን ድረስ የዓለም ዋንጫን ማሸነፍ ያልቻለው አርጀንቲናዊው ኮከብ ሊዮኔል ሜሲ የኳታሩ የዓለም ዋንጫ የመጨረሻው እንደሚሆን አረጋግጧል። በእርግጠኝነት የመጨረሻው የዓለም ዋንጫ ነው ሲል ሜሲ ከስታር ፕላስ ጋር በተደረገ ቃለ ምልልስ ተናግሯል። የ35 ዓመቱ የፓሪስ ሴንት ጀርሜን ኮከብ ተጫዋች በቀጣዩ ህዳር 11 ከሚጀምረው የዓለም ዋንጫ በኋላ ሰበው ሁኔታ በግልጽ ሲናገር የአሁኑ ለመጀመሪያ ጊዜ ነው። ሆኖም ከኳታር በኋላ ከብሔራዊ ቡድኑ ሙሉ በሙሉ ጡረታ እንደሚወጣ ግልጽ አላደረገም። እንደ ጎርጎሮሳውያኑ በ1978 እና በ1986 የዓለም ዋንጫን ያነሳችው አርጀንቲና ህዳር 13 ከሳውዲ አረቢያ ጋር በምታደርገው ጨዋታ የኳታሩን የዓለም ዋንጫ ውድድሯን ትጀምራለች። ሜክሲኮ እና ፖላንድ ሌሎች በምድብ 3 የምትፋለማቸው ሀገራት ናቸው። ባለፉት 35 ጨዋታዎች ያልተሸነፈችው አርጀንቲና በ2021 የኮፓ አሜሪካ የፍጻሜ ውድድር ብራዚልን በማሸነፍ ዋንጫውን ካነሳች በኋላ በስነ ልቦና መነቃቃት ውስጥ ሆና ነው ወደ ኳታር የምታቀናው። እንደ አሶሺየትድ ፕሬስ ዘገባ ብዙ የምንጠበቅ መሆናችንን አላውቅም፣ ነገር ግን አርጀንቲና በታሪኳ ምክንያት የዓለም ዋንጫው እጩ እንደሆነች አምናለሁ ሲል ሜሲ ተናግሯል።
አድማጮቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የዛሬው ዝግጅት በዚህ ተጠናቋል። የነገ ሰው ይበለን።